ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው።
ክርስቲያን ማህበረሰብ አካል ጉዳተኞችን መቀበል ማስተናገድ ችላ ሊለው የማይገባው ጥሪ ነው። በመሆኑም እነዚህን የህብረተሰብ ክፍል ለመሸኘትና በእምነት ለማደግ የሚደግፏቸውን እነርሱም በተራቸው በእምነት ምስክርነታቸው የትምህርተ ክርስቶስ አስተማሪዎች እንዲሆኑ የሚያነቃቋቸው የትምህርተ ክርስቶስ አስተማሪዎች ሊኖሩ ይገባል። ይህንን ያሉት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ድርባን አቆጣጠር ጥቅምት 23 ቀን 2017 ዓመተ ምህረት በአገረ ቫቲካን በሚገኘው በቀለሜንጦስ የጉባኤ አዳራሽ ጳጳሳዊ የዳግማስ ፎቶ ወንጌል ምክር ቤት የትምህርተ ክርስቶስ አስተማሪዎችና አካል ጉዳተኞች በሚል ርዕስ ባሰናዳው አውደ ጉባኤ ለመሳተፍ ሮማ የገቡት ተጋባያን ተቀብለው በለገሱት ምዕዳን መሆኑ የቫቲካን ሬዲዮ ልዑክ ጋዜጠኛ አሌሳንድሮ ዲ ቦሶሎ አስታወቁ። ከባለፉት 10 ዓመታት ወዲህ የእያንዳንዱ ሰው በተለይ ደግሞ የደካማው ትሑት ራሳቸው ለመከላከል አቅሙም ብቃቱም የሌላቸው ሰዎች ክብር ግንዛቤ እያገኘ መጥቷል። በመሆኑም በተለያየ ችግር ውስጥ የሚገኝ በተለይ ደግሞ አካል ጉዳተኞች ለመደገፍና ስለ እነርሱ ለመጣበቅ ብርታት የሚጠይቅ ሥራ ለመከወን ተችሏል። በባህል አንጻር ሲታይ ግን አሁንም ስለ እነዚህ ወንድሞቻችን ክብርና ጥበቃ ብዙ መሰራት እንዳለበትና ከዚህ ስለ ሕይወት በተመለከተ ካለው የተሳሳተ አመለካከት ነጻ መውጣት ያስፈልጋል። ከዚህ ብዙውን ጊዜ ሰዎችን ከጥቅምና ከሚሰጡት ጥቅም አንጻር የሚመለከተው አካል ጉዳተኞችን የሚነጥል ያላቸውን ዘርፈ ብዙ ሰብአዊና መንፈሳዊ ሀብት የማያስተናግድና እውቅና የማይሰጥ ቅጥ የለሽ ርዕሰ አምልኮና እኔነት ከሚያስፋፋው ባህል መላቀቅ ያስፈልጋል። በአካል ጉዳተኞች ሁነት ውስጥ የሚገኙትን የሚያገል ሊደሰቱ የማይችሉ የሌላውን መደሰት የሚያኮላሹ ያንን የሥነ ጥራት ውልድ ዝንባሌ አካል ጉዳተኛ ሆነው ሊወለዱ ይችላሉ የሚባሉትንና የተለያየ አካላዊም ሆነ አእምሯዊ ችግር ይኖርባቸዋል ተብለው የሚጠረጠሩትን እንዳይወለዱ ማድረግ ገና በማኅፀን እያሉ እንዲቀጩ ጽንስ ማስወረድ ለሚለው ውሳኔ የሚገፋፋ ነው። ሁላችን እንደምናውቀው ብዙ የተወሳሰበ ችግር ያለባቸው የሚያሳዝኑ ፍጥረት ብለው የገመትናቸው ከብዙ ድካምና ውጣ ውረድ በኋላ አብይ ትርጉም ያለው ሕይወትና መልካም መንገድ እየመሰከሩና በአንጻሩም ባላቸው አካለ ጎደሎነት ምክንያት ተስፋ ቆርጠው የሚኖሩም ጭምር አሉ። ሰው በቀላሉ ሊጎዳ የሚችል ፍጥረት መሆኑ መዘንጋት አያስፈልግም። ለነዚህ የህብረተሰብ ክፍል ሊሰጥ የሚገባው መልስ ፍቅር ነው። ይህ ሲባል ደግሞ ከንፈርን መምጠጥ የውሸት አዛኝና ሃይማኖተኛ መሳይ አሳቢ ሆኖ መገኘት ማለት አይደለም። ሲፈቀሩና እንደ ተፈቀሩም ሲያስተውሉ ዘላቂነት ያለው ደስታ ከወዲሁ ይዳብራል። ይህ አካል ጉዳተኞች ብቻ ሳይሆን ሁሉን የሚመለከት እውነት ነው። እምነት የዚያ በማንኛውም አይነት እውነት ልጆቹን ፈጽሞ የማይረሳው የእግዚአብሔር አብህላዌ እንድንነካ የሚያደርግ ገጠመኝ ነው። ስለዚህ ቤተ ክርስቲያን እነዚህ አካል ጉዳተኞችን በማነቃቃቱ ረገድ አልቦ ብርሃንና አልቦ ድምፀ መረዋ ልትሆን አይቻላትም። ሕይወት በሁሉም ደረጃ እንዲከበር ሕይወትን በማክበር የምታስተምር ነች እንዳሉ የገለጹት የቫቲካን ሬዲዮ ልዑክ ጋዜጠኛ ዲ ቦሶሎ አያይዘው ቅዱስነታቸው በአካል ጉዳተኞች ፊት ሊኖር የሚችለው ፍርሃት ወይንም ክብደትና ጫና ለማሸነፍ እንንካ፣ ሁሉም የጸጋ ድጋፍ እንደማይለየው ሊያስገነዝብ የሚችል በጥበብ እየተካነ መቀራረብ እንዲኖር የሚያግዝ ሙያዊ ብልህነትም ጭምር ያስፈልጋል በማለት እየለገሱት ምዕዳን ማጠቃለላቸው አስታወቁ።
የቄሳርንና የእግዚአብሔርን ሳይደባልቁ ክርስቲያኖች በማኅበረሰቡ መጠመድ አለባቸው። ርዕሰ ሊቃነ ጳጳሳት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ትናንትና እሁድ ጥቅምት 12 ቀን 2010 ዓ.ም እኩለ ቀን ላይ ከምእመናንና ነጋዴያን የመልአክ እግዚአብሔር ጸሎት ከማሳረጋቸው በፊት የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ በሚለው የማቴዎስ ወንጌል ምዕራፍ 22 ተመርኩዘው ኢየሱስ በሚቃወሙት ለቀሳር ግብር መስጠት የሚፈቅድ መሆኑን በጠየቁት ጊዜ በወጥመዳቸው ሳይገባ ትዕግስትና ጥበብ በሞላበት መንገድ ለዚሁ ተንኮል የሞላበትና አሻሚ ጥያቄያቸው አንድ ታላቅና አስፈላጊ ትምህርት በመስጠት ይመልሳል። እንኪያስ የቀሳርን ለቀሳር የእግዚአብሔርን ለእግዚአብሔር ስጡ ይላቸዋል ሲሉ ስለ ግብር መክፈልና አንድ ክርስቲያን ለአገሩና ለመንግስቱ ታማኝ መሆን ስላለበት ሁኔታ አስተምረዋል። በአሁኑ ዘመን በአብዛኛዎቹ ግብርና ቀረጥ ከመስጠት ብዙ ሽሽትና ድብብቆች በሚታይበት ወቅት ቅዱስነታቸው በኢየሱስ ቃላት መሰረት ግብርና ቀረጥ መክፈል ከአምልኮ መራቅ ሳይሆን ለዚች ምድር ባለስልጣኖች መክፈል ያለብን ግዳጅ መሆኑን ሲገልጥ፣ በሌላ በኩል ደግሞ እግዚአብሔር ከሁሉ በላይና ቅድሚያ መሰጠት ያለበት መሆኑን ያስገነዝባል። ለእግዚአብሔር የሚገባ ቅድሚያ አምልኮና ስግደት ማቅረብ ማለትም እርሱ የሕይወትና የታሪክ ጌታ ስለሆነ በሚገባው ቦታውን ማስያዝ ያስፈልጋል። በወንጌሉ እንደሚነግረን ኢየሱስ ጥያቄያቸውን በቀጥታ ሳይመልስ ክፋታቸውን አውቆ እናንተ ግብዞች ስለምን ትፈትኑኛላችሁ? የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይህች መልክ የማን ናት? ጽሕፈቱስ የማን ነው አላቸው። የቄሳር ነው አሉት። ስለዚህ መልኩና ጽሕፈቱ ለአንድ መንግሥት ዜጎች መብትና ግዳጅ ያመለክታል። ነገር ግን ይህን ምሳሌ ሆኖ እኛስ የማን መልክ ይዘናል ለሚለው ጥያቄና ያ በኦሪት ዘፍጥረት በእግዚአብሔር አርአያና መልክ መፈጠራችን የሚያሳስብ ስለሆነ፣ በዚሁ የሁሉ ጌታ የሆነ መልክ የተፈጠርን ስለሆን ቅዱስ ጳውሎስ እንደሚለው መሄ ሞትነ ወመሄ ሐዮነ ለክርስቶስ ነነ፣ ብንሞትም ብንኖርም የክርስቶስ ነን እንዳለው እኛም የእግዚአብሔር ነንና ቅድሚያ ለእርሱ መታዘዝና እርሱን ማፍቀር፣ ቀጥሎም ለጓደኞቻችን ማፍቀር ነው። ኢየሱስ ከዚህ ፈታኝ ጥያቄ መሠረታዊ ጥያቄ ያቀርብልናል። እያንዳንዳችን የማን ነኝ፣ ለማንስ እገባለሁ የሚል ጥያቄ ብዙ መልሶች ይዞ ፊታችን ይደቀናል። የቤተሰብ ነኝ ወይስ የከተማችንና የአካባቢያችን? የጓደኞች ነኝ ወይስ የትምህርት ቤትና የሥራ ባልደረቦች አባል? ወይንስ የመንግሥት የፖለቲካ ቡድን አባል? እንደ አባልነት ጥያቄ የወሰድነው እንደሆነ የሁሉም አባል ለመሆን እንችላለን። ነገር ግን ኢየሱስ ሊነግረን የፈለገው የማንም አባል ከመሆን በፊት የእግዚአብሔርና ለእግዚአብሔር ብቻ እንደምንገባ፣ ሁኔታችንስ ይሁን አለን የምንለው ይዘታችን ሁሉ የእግዚአብሔር መሆኑን ማወቅ ነው። ስለዚህ በየዕለቱ ይህንን በማሰብና እንደገና ይህንን በመኖር እያንዳንዳችንን ለሚያፈቅረንና በአንድያ ልጁ መልክ ለፈጠረን ሰማያዊ አባታችን በልባችን እንወቀው። ይህ ታላቅ ምስጢር ነው ብለዋል። ለዚህም ይላሉ ቅዱስነታቸው፣ ለዚህም እያንዳንዱ ክርስቲያን ቄሳርና እግዚአብሔርን ሳይወዳድር ባለበት ኅብረተሰባዊ ኑሮ ግዳጁን ለመወጣት ሊሠራ የግድ ነው። በዚህ ተልእኮ እያንዳንዱ ክርስቲያን ሊረዳውና ሊያብራራው የሚችል ደግሞ ያ ከእግዚአብሔር የሚመጣው ብርሃን ስለሆነ ከሁሉም አስቀድሞ እግዚአብሔርና መንግሥቱን መሻት አለበት። ለእግዚአብሔር ቅድሚያ መስጠትና በእርሱ ተማምኖ እርሱ ላይ ሙሉ ተስፋ ማኖር ካለነው ኑሮ መሸሽ አይደለም። ነገር ግን ባለንበት ማኅበረሰብ በበለጠ ታማኝ ዜጋ ሆነን ብዙ ፍሬ ልናፈራ እንችላለን። በዚህ ዓለም ሕይወታችን የተትረፈረፈ እንዲሆንና የሚያጋጥሙንን ፈተናዎች በብርታት ለመወጣት ከእግዚአብሔር ጋር መጠጋት ይረዳናል ሲሉ ካስተማሩ በኋላ የመልአክ እግዚአብሔር ጸሎት አሳርገዋል። ከመልአክ እግዚአብሔር ጸሎት በኋላ ቅዱስነታቸው ቅዳሜ ቀን በስፔን በባርሴሎና ከተማ የክላሪን ሻኔ ማኅበር አባላት የነበሩና በስፔን ሕዝባዊ ጦርነት ጊዜ በጥላቻ የተገደሉ ማቴዮ ካሳልስ፣ ቴዮፍሎ ካሳሁስ፣ ፌርናንዶ ሳፔራስ እና 106 የሚሆኑ ባለንጀሮቻቸው ሰማዕታት ብፅና መታወጁን በማስታወስ የእነዚህ ሰማዕታት ጀግንነታዊ ምሳሌና ምልጃቸው ዛሬም ቢሆን በስደትና በሰማዕትነት ለሚመሰክሩ ክርስቲያኖች ይረዳል ካሉ በኋላ ስለ መላው ዓለም ሰላም እንዲጸለይ፣ በተለይ ደግሞ የዛሬ 2 ዓመት ሐዋርያ ጉብኝት አድርገውባት የነበረች ኬንያ ለምትዘጋጀው ምርጫ ፍትሐዊና ሰላማዊ በሆነ መንገድ እንዲካሄድ እንደሚጸልዩ በማሳሰብ ትምህርታቸውን ደምድመዋል።
ይህ በአማርኛ ቋንቋ የሚሰራጨው የቫቲካን ሬዲዮ ነው። ኩላይት ቤተ ክርስቲያን ቅዱስ ዮሐንስ ጳውሎስ ዳግማዊ የቅዱስ ጴጥሮስ ተከታይ ሆነው ከተመረጡ በኋላ ይህንን ሐዋርያዊ ተልእኮአቸው በይፋ የሚያስጀምራቸው ንግግር ያስደመጡበት እንደ አውሮፓውያን አቆጣጠር ጥቅምት 22 ቀን በላቲን ስርዓት ግጹዊ የቅዱስ ዮሐንስ ጳውሎስ ዳግማዊ ክብረ በዓል የሚከበርበት ዕለት እንዲሆን መወሰኑ የሚታወስ ሲሆን፣ ቅዱስ ዮሐንስ ጳውሎስ ዳግማዊ በዚያ ክርስቶስ በተሰበከባቸው አገሮች ክርስቶስ ጨርሶ እንዳይታወቅ የሚያደርግ ባህል ይስፋፋባቸው በነበሩት አገሮች ዳግም ስምዖን ጴጥሮስ አንተ ሕያው የእግዚአብሔር ልጅ የሆንክ መሲህ ነህ ሲል የሰጠው የእምነት ቃለ ኑዛዜ በአንጻራዊነት እምነታቸውን ያኖሩበትና እምነታቸው በማድረግ ክርስቶስ ሆይ የዚያ ያንተ ብቸኛው ኃይል ሥልጣን አገልጋይ ሆኜ እንድገኝና እንደሆንም አድርግ የዚያ ያንተ ጦም እንደ ፀሐይ መጥለቅን የማያውቅ ሥልጣንህን አገልጋይ ያገልጋዮች አገልጋይ እንደሆን አድርገኝ በማለት ባሰሙት ንግግር የልመና ጸሎት አድርገው በማቅረብ በቀጣይነት በሕይወታቸው ጭምር የመሰከሩት ጸሎት መሆኑ የቫቲካን ሬዲዮ ጋዜጠኛ ኢማኑዌላ ካምፓኒሌ የቅዱስ ዮሐንስ ጳውሎስ ዳግማዊ ዓመታዊ ክብረ በዓል ምክንያት ካጠናቀሩት ዘገባ ለመረዳት ሲቻል፣ ፍጹም ሥልጣንና ጣፋጭ እርካታ የተሞላው ሥልጣን ለዚያ የሰው ልጅ በውስጡ በኖባሪ ላለው ጥልቅ ጥያቄ ምላሽ እንጂ ነፃነት የሚያግድ ጨቋኝ ሥልጣን አይደለም በማለት ክርስቶስን ለመቀበል በራችንን እንክፈት በራችሁን ክፈቱ በማለት የደገሙት ቃል በታሪክ ውስጥ በተሻገር የሚዘከር መሆኑ ያስታውሳሉ። በጳጳሳዊ ለተራነን ሰማንበረ ጥበብ የቴዎሎጂ አማምህር አባ ማሲሞ ሶሬቲ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ አትፍሩ፣ በሮቻችሁን ለክርስቶስ ክፈቱለት፣ እንዳውም በሮቻችሁን ወለል አድርጋችሁ ክፈቱለት፣ ለዚያ ላዳኙ ሥልጣን ወለል አድርጋችሁ ክፈቱለት፣ የአህጉራት ድንበሮች የኢኮኖሚ ስልትና የፖለቲካው ዓለምም ጭምር በሩን ይክፈት፣ አትፍሩ፣ ምክንያቱም ክርስቶስ በሰው ልብ ውስጥ ያለውን ሁሉን ነገር እርሱ ብቻ ነው የሚያውቀው። ይህንን የቅዱስ ዮሐንስ ጳውሎስ ዳግማዊ ስነ ክርስቶሳዊ መንፈሳዊነት ሲያብራሩ ሁሉ የእግዚአብሔር ምስጢር በሰብአዊ ታሪክ ውስጥ ህሉ መሆኑ የሚያረጋግጥ ነው። 27 ዓመት የቅዱስ ዮሐንስ ጳውሎስ ዳግማዊ ርዕሰ ሊቃነ ጳጳሳዊ ተልእኮ ኢየሱስ ክርስቶስ ለጠቅላላ የሰው ልጅ በተስፋ ለሚጠባበቀው ሁሉ መልስ ነው የሚል ይህንን ስነ ክርስቶሳዊ ማዕከልነት በሰው ልጅ ሕይወት እንዴት መኖር እንዳለበትም በጠቅላላ በ14 አውሊ መልእክቶቻቸው በ15 ሐዋርያዊ መዳኖቻቸው በ11 ያወጇቸው ሐዋርያዊ ሕግጋት 45 ሐዋርያዊ መልእክቶቻቸው በኢጣሊያ 146 ሐዋርያዊ ጉብኝቶቻቸው 104 በዓለም አቀፍ ሐዋርያዊ ጉብኝቶቻቸው በሚሊዮን በሚቆጠሩት ግንኙነታቸው በዚያ እሳቸው ባስጀመሩት በዓለም አቀፍ የወጣቶች ቀናቶች አማካኝነት በግልጽ ያብራሩት በጉላይት ቤተ ክርስቲያን እንዲሰርጽ ያደረጉት ሥልጣናዊ ትምህርት ነው ብለዋል። በመጨረሻም ሁሉ እንደሚያውቀው ቅዱስ ዮሐንስ ጳውሎስ ዳግማዊ የነበራቸው ህመም ስቃይ ሳይደብቁ ይህንን ስቃይ ስነ ክርስቶሳዊ አድማሱን በመመስከር በሰው ልጅ ላይ ሊደርስ የሚችለውን ስቃይ ለማስቸነፍ ከተፈለገ ስቃዩን ስነ ክርስቶሳዊነት ያማከለ እንደሆነ አምኖ መኖር ያለው አስፈላጊነት መስክረዋል። ወጣት ሳለህ፣ ጎልማሳ ሳለህ፣ ከዛም በስተርጅናም የዚያ የአብ ኃይልና ሥልጣን ልክ ኢየሱስ እንዳደረገው እነሆ ሰውየው ለስቃይና ለሞት ሲወርድ በስቃዩ የአብ ኃይል ሥልጣን እንደመሰከረ ሁሉ ቅዱስ ዮሐንስ ጳውሎስ ዳግማዊ በአካል በታመሙበት በመጨረሻው የምድራዊ ሕይወታቸው ታሪክ ወቅት መስክረውታል። ስለዚህ ዮሐንስ ጳውሎስ ዳግማዊ ስነ ኢየሱሳዊና ስነ ክርስቶሳዊ ያማከለ ሕይወት በመኖር ያንን አትፍሩ፣ በሮቻችሁ ለክርስቶስ ክፈቱለት፣ እርሱ ብቻ ነው በሰው ልጅ ልብ ውስጥ ያለውን ሁሉ የሚያውቅ ሲሉ በቃልና በሕይወት በመሰከሩት እምነት ቤተ ክርስቲያንን በእምነት ያጸኑ ቅዱስ የቅድስት ቤተ ክርስቲያን ልጅ ናቸው በማለት ያካሄዱት ቃለ ምልልስ አጠቃለዋል።
በሰሜናዊው ኢራቅ በሚኖሩ የያዚዲ አናሳ የሃይማኖት ተከታዮች ላይ እየተከናወነ ያለውን የዘር ማጥፋት ተግባር የሚተነትን መጽሐፍ ታትሞ መውጣቱ ተነገረ። በሰሜናዊው ኢራቅ በኩርድ ግዛት ውስጥ በያዚዲ አናሳ ማኅበረሰብ ላይ የዘር ማጥፋት ተግባር መቀጠሉን የተባበሩት መንግሥታት ድርጅት መረጃዎችንና ድርጊቱን ያመለጡ ሰዎች የዓይን እማኝነትን የጠቀሰው የጋዜጠኛ ሲሞኔ ዞፔሬሎ መጽሐፍ ታትሞ ለንባብ መብቃቱ ታውቋል። መጽሐፉ በኢጣሊያ ሲታተም በዓይነቱ የመጀመሪያ እና በአውሮጳም ከጥቂቶቹ መካከል አንዱ ነው ተብሏል። የመጽሐፉ ይዘት በኢራቅ ሰሜናዊው ምዕራብ የሚኖሩ የያዚዲ አናሳ የሃይማኖት ወገኖች ታሪክንና ከሐምሌ ወር 2006 ዓመተ ምህረት ጀምሮ እስላማዊ መንግስትን ሊመሰርት የሚፋለም ታጣቂ ቡድን እያደረሰ ያለውን የዘር ማጥፋት ተግባር የሚያስታውስ ነው ተብሏል። በግማሽ ሚሊየን በሚገመቱ ዜጎች ላይ ከእስላማዊው መንግስት ታጣቂዎች በኩል በተሰነዘረው ጥቃት በጥቂት ቀናት ውስጥ ብቻ 300 ሺህ ሰዎች የተገደሉ ሲሆን ብዙዎች አሁንም አውሮፓን ጨምሮ በተለያዩ አገሮች የስደተኞች መጠለያ ካምፖች ውስጥ ተጠልለው እንደሚገኙ ታውቋል። ከሶስት ሺህ በላይ ሴቶችና በርካታ ሕፃናት በባርነት ተሽጠው በኢራቁ ዳእሽ እስላማዊ መንግሥት እጅ እንደሚገኙና ለአጥፍቶ ጠፊነት ወንጀል እንደሚጠቀሟቸው ታውቋል። ጋዜጠኛ ሲሞኔ ዞፔላሮ ያሰባሰበው መረጃ እንደሚያስረዳው ከእስላማዊው ታጣቂ ቡድን ያመለጡ ወጣቶች ትዕዛዝ ሲደርሳቸው ማንኛውንም አይነት የማሸበር ወንጀልን እንደሚፈጽሙ ገልጾ ወጣቶቹ ለረሃብ እንደሚጋለጡ፣ ከባድ የቤት ውስጥ ሥራ ለመሥራት እንደሚገደዱና በባርነትም እንደሚሸጡ አስረድቷል። የመጽሐፉ ደራሲ ጋዜጠኛ ሲሞኔ ዞፔላሮ በመጽሐፉ የበርካታ ሰዎችን ስም መጥቀሱ መልካም እንደሆነና ዓለምም በያዚዲ አናሳ የእምነት ወገኖች ላይ የሚደርሰውን ጉዳት በግልጽ እንዲያውቅ ያግዛል በማለት የአምነስቲ ኢንተርናሽናል ድርጅት ቃል አቀባይ የሆኑት ሪካርዶ ኑሪ አስተያየታቸውን ገልጸዋል። በማከልም በ21ኛው ክፍለ ዘመን በሃይማኖቶች መካከል የነበረው መከባበር አደጋ ላይ መውደቁና በተለይ አናሳ የእምነት ተከታዮች እንዲመነምኑ የሚያደርጉ ሁኔታ የዓለም ስልጣኔ መሠረት ጨርሶ እንዲጠፋ ያደርጋል ብለዋል። የመጽሐፉ ደራሲ ጋዜጠኛ ሲሞኔ ዞፔላሮ ጂሃዲስቶች በአናሳ የእምነት ተከታዮች ላይ የሚያደርሱት መከራ ለምን ተደበቀ ወይም ለተጠቂዎቹ በቂ እርዳታ አልቀረበላቸውም ለሚለው ጥያቄ ሲመልሱ እስላማዊው ታጣቂ ቡድን የሚያራምደው ርዕዮተ ዓለም ወደ ሌላው የዓለም ክፍል እንዳይስፋፋ ለማድረግ ነው ብሏል። መጽሐፉ የተጠቂዎችን መከራ በስፋት ቢያስቀምጥም በዓለም አቀፉ ማኅበረሰብ በቂ ተሰሚነትን አላገኘም። በሌላ ወገን መላዋ ቤተ ክርስቲያን ከጥቃቱ ሰለባዎች ጎን መሆኗንና ለዚህም ርዕሰ ሊቃነ ጳጳሳት ፍራንችስኮስም ከያዚዲ ልዑካን ቡድን ምስጋና የደረሳቸው መሆኑና ካርዲናል ፊሎኒ በኢራቅ ተገኝተው ርዕሰ ሊቃነ ጳጳሳት ፍራንችስኮስ ያደረጉትን እገዛ ማድረሳቸው ታውቋል። በመጽሐፉ የኖቤል የሰላም ተሸላሚ የሆነችው ናዲያ ሙራድ ከርዕሰ ሊቃነ ጳጳሳት ፍራንችስኮስ ጋር መገናኘቷና የያዚዲ እምነት ተከታይ በመሆኗ በእርሷና በእርሷ ወገን በሆኑት ሕዝቦች ላይ በ2006 ዓመተ ምሕረት የደረሰው ጭፍጨፋ በስፋት መገለጹ መጽሐፉን ልዩ ያደርገዋል ተብሏል። የያዚዲ አናሳ የሃይማኖት ተከታዮች ከኢራቅ የእስልምና እምነት መክሰም በፊት የነበሩና በአንዳንድ የእስልምና ተከታዮች ዘንድም የሰይጣን አምላኪዎች በመባል ባለፉት ዘመናት ከአገሪቱ ውስጥ እንዲጠፉ ተደጋጋሚ ሙከራ ደርሶባቸዋል ተብሏል።
አሁን ጥያቄ ማቅረብ ትችላላችሁ በሚል ርዕስ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ ዓለም አቀፋ ሐዋርያ ጉብኝቶች ሲያከናውኑ ከተለያዩ ጋዜጠኞች ለሚቀርብላቸው ቃለ መጠይቅ፣ ከተለያዩ ዕለታውያን ጋዜጦች፣ ከተለያዩ መጽሔቶች፣ በጠቅላላ ከተለያዩ የመገናኛ ብዙሃን ለሚቀርብላቸው ቃለ መጠይቅ የሚሰጡት መልስ ትርጉምና መልእክቱን የሚያብራራ የኢየሱሳውያን ማህበር አባል በዚህ ማህበር በሁለት ሳምንት አንዴ ለሚታተመው ካቶሊካዊ ስልጣኔ ለተሰየመው መጽሔት የተዋና አዘጋጅ አባ አንቶኒዮስ ፓዳሮ የደረሱት በሪትሶሊ ማተሚያ ቤት የታተመው መጽሐፍ እንደ አውሮፓውያን አቆጣጠር ጥቅምት 21 ቀን 2017 ዓመተ ምህረት ሮማ በሚገኘው በካቶሊካዊ ስልጣኔ መጽሔት ዋና ህንጻ በሚገኘው የጉባኤ አዳራሽ ለንባብ መብቃቱ መጽሐፉ የተመረቀበትን አውደ ጉባኤ የተከታተሉት የቫቲካን ሬዲዮ ልዑክ ጋዜጠኛ አሌሳንድሮ ጂሶቲ አስታወቁ። የመጽሐፉ ደራሲ አባ ስፓዳሮ መጽሐፉን በማስመልከት ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ የዚህ መጽሐፍ የመቅድም ጽሑፍ ያቀረቡት ቅዱስ አባታችን ሲሆኑ ቅዱስነታቸው ለእኔ ቃለ መጠይቆች ሁሉ ጊዜ የሐዋርያዊ ግብረኖልዎ ዋጋ ይኖራቸዋል፣ ይህን ባላምን ኖሮ ቃለ መጠይቅ ባልፈቀድኩኝ ነበር የሚል ሐሳብ በጥልቀት ያብራሩ ሲሆን አባ ስፓዳሮ በመጽሐፉ እንዳመለከቱትም ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ የቦኖስ አይረስ ሊቀ ጳጳስ ብፁዕ ካርዲናል ሆርጌ ማሪዮ ቦርጎሊዮ እያሉ እምብዛም ቃለ መጠይቅ የማይወዱ ጋዜጠኞች የተሰጡን ቃለ መጠይቅ በታማኝነት የማቅረቡ ጉዳይ እንብዛም ግዴ የማይሰጣቸው በመሆናቸው ቃለ መጠይቆችን መስጠት የማይወዱ የነበሩ ቢሆንም ቅሉ የቅዱስ ጴጥሮስ ተከታይ ሆነው ከተሾሙበት ቀንና ሰዓት ጀምሮ ቃለ መጠይቅ በመቀበል መልስ በመስጠት የሚከተሉት ስልት አገልግሎታቸውን ለዓለም እያሳወቁ ይገኛሉ። ቅዱስነታቸው እንዳሉትም ሐዋርያዊ ግብረ ኖሎ ክብር አለው። በአገረ ቫቲካን ቅዱስ ማርታ ሕንጻ ባለው ቆም ስናይ ብለው በሚጠሩት ቤተ ጸሎት ሁሌ ማለዳ በሚያሳርጉት ምሷተ ቅዳሴ የሚለግሱት ዕለታዊ አስተንትኖ የሚሰጧቸው ቃለ መጠይቆች በሐዋርያዊ ጉዞዎች በሚሳፈሩባቸው አይሮፕላን ውስጥ ከሚሸኟቸው ጋዜጠኞች ለሚቀርብላቸው መጠይቅ መልስ ሲሰጡ እያንዳንዱን እየተመለከቱ ሲናገሩ በእውነት ቅን መሆናቸውና ለሁሉም ግልጽ እንደሚናገሩ ያረጋግጥልናል። የዚህ አይነቱ ዓለምንም ቅድመ ዝግጅት ወይንም ጥያቄዎችን ቀድሞ በጽሑፍ ተቀብሎ እንደሚደረግ የቃለ መጠይቅ አሰራር የማይከተሉ በመሆናቸው እሳቸው እንደሚሉት ለብዙ አደጋ ሊያጋልጣቸው ይችላል። ነገር ግን ይህንን አደጋ መጋፈጥ እመርጣለሁ ሲሉ እንደሚናገሩትም ነው። ከኢየሱሳን ማህበር አባላት ጋር የሚያደርጓቸው ውይይቶችና ግንኙነቶች እየተመለከትን እንደሆነ ከኢየሱሳውያን ጋር ሲገናኙ ቅዱስነታቸው የዚያ ማህበር ካህን የነበሩ በመሆናቸው ይህንን ግንኙነት የቤተሰብ ግንኙነት በማለት ይገልጡታል። ቅዱስ አባታችን የደረሱት መቅድም ሲያጠቃልሉ በማህበራዊ ውይይቶች ውስጥ በሰዎች ውይይት ውስጥ በመግባት መወያየትን የምታውቅ ቤተክርስቲያን እሻለሁ። ኤማውሳዊት ቤተ ክርስቲያን ልክ ክርስቶስ እነዚያን ሁለቱ ደቀ መዛሙርት በመሸኘት አብሮ እንደተጓዘው ነው። ስለዚህ የሚቀርብልኝ ቃለ መጠይቆች ሐዋርያ ግብረ ኖሎ ክብር ያላቸው በመሆኑ ተቀብዬ መልስ እሰጣለሁ። እንዲሁም ቤተ ክርስቲያን ከወቅታዊው ሰው ጋር አስተዋወቃታለሁ እወያያለሁም ይላሉ። አባ ስፓዳሮ እንዳሉትም ቅዱስ አባታችን በሚሰጡት ቃለ መጠይቅ አማካኝነት የህዝብ መናን ትርታና ጥያቄ ያዳምጣሉ፣ ይገነዘባሉ። ስለዚህ ጋዜጠኞች በርዕሰ ሊቃነ ጳጳሳትና በህዝብ መካከል ያገናኝ ድልድይ ሚና ይጫወታሉ። ቅዱስ አባታችን ለሚቀርቡላቸው ጥያቄ ቀመራዊ መልስ ማቅረብ ሳይሆን ጥያቄዎችን በማዳመጥ ከጥያቄው ተሻግሮ ወደ ሰፊ ውይይት የሚጋብዙ ናቸው። ስለዚህ የሚደረገው ግንኙነት ጥያቄ በማቅረብና መልስ በመስጠት የሚመዘን ሳይሆን ከዚህ አይነቱ ግንኙነት ማዶ ሄዶ ውይይት እንዲሆን የሚገፋፉ ናቸው። ስለዚህ እሳቸው እንዳሉት ሐዋርያዊ ግብረ ኖሎ ክብር አለው በማለት ያካሄዱት ቃለ ምልልስ እዚህ ላይ አጠቃለዋል።
በኢትዮጵያ ካቶሊካዊት ቤተ ክርስቲያን የቅዱስ ቪንሰንት ማኅበር በተለምዶ አጠራሩ የላዛሪስት ማኅበር ጠቅላይ አለቃ የሆኑት ክቡር አባ መምህሩ መኮንን ማኅበራቸው በኢትዮጵያ እያከናወነ ስላለው ሐዋርያዊ አገልግሎት ሰፋ ያለ ማብራሪያ ሰጥተውናል። በዛሬው ክፍል 3 ዝግጅታችን ካለፈው የቀጠለውንና ማኅበራቸው በኢትዮጵያ ያሳየውን እድገት እንዲህ በማለት ይገልጻሉ።
በዚህ ላይ እንግዲህ ብዙ ጳጳሳት ከማኅበረ ልዑካን በኢትዮጵያ ካቶሊካዊት ቤተ ክርስቲያን አገልግሎት ሰጥቶ ሕይወታቸው ያለፈ ጉዞአቸውን የጨረሱ በርካቶች አሉ። እንዳልከውም ብፁዕ ካርዲናል ብርሃነ ኢየሱስ ከዚሁ ከላዛርስ ማህበር የላዛርስ ማህበር ፍሬ ናቸው። እሳቸውም በተለይ ብዙ ጊዜ ላዛርስ ማህበር የመስራቹን የቅዱስ ቬንሰንትን ፈለግ በመከተል የሚገባውን አገልግሎት መስጠት እንደሚገባ በዚህ በዚህ በኩል ብትበረቱ፣ በዚህ በዚህ በኩል ብትሰሩ እያሉ ብፁዕ ካርዲናል ብዙ ጊዜ ድጋፍና ምክር ይሰጡናል። እንዲሁም ደግሞ በተለያዩ የማህበሩ በዓላት ላይም በመገኘት ድጋፋቸውንና ምክራቸውን በየጊዜው ይለግሱናል። ከእሳቸውም አልፎ በኢትዮጵያ በጅማ ቦንጋ ሀገረ ስብከት ጳጳስም አቡነ ማርቆስም የዚሁ ማህበር ፍሬ ናቸው። እሳቸውም በዚያው በጅማ ቦንጋ በሚደረገው አገልግሎት ከጎናችን በመሆን ካህናትን ያው ወንድሞቻቸው ናቸው። እንደ ሀገረ ስብከቱ ካህናት እንደ ራሳቸው ፍሬ ካህናት በመቁጠር በእውነቱ ከጎናችን አይለዩም። በነቀምት ሀገረ ስብከት ለረጅም ጊዜ በነቀምት ሀገረ ስብከት ያገለገሉ ጳጳሳት የነቀምትና ጅማ ቦንጋ እነ የሆላንድ ጳጳሳት የነበሩ ጳጳስ የነበሩ እነ አቡነ ሄነሪ ቦመርስ፣ ከእሳቸው ቀጥሎ አቡነ ፍቅረ ማርያም፣ እንዲሁም በቅርብ ጊዜ ከዚህ ዓለም በሞት የተለዩን አቡነ ሊዮ ዶብላር በቅርብ ጊዜ ደግሞ ከነቀምት ሀገረ ስብከት በጡረታ የተገለሉ አቡነ ቴዎድሮስም ከዚሁ ማህበር ፍሬ ናቸው። ብዙ ትልልቅ የቤተ ክርስቲያን አገልጋዮችን ያፈራ ማህበርም ነው ይሄ ማህበር። በቅዱስ ቬንሰንት ራሱ ማህበሩን ስመሰረት ብዙ የማህበሩ ታሪክ እንዲጻፍና እንደ ማስታወቂያ እንዳይጠቀሙ ቅዱስ ቬንሰንት ይመክራቸው ነበር። እንደውም አትጻፉ፣ ታሪካችንን አትጻፉ፣ ታሪካችን በእግዚአብሔር ዘንድ ብቻ ይታወቅ ይያለ። በርሱ ጊዜ ብዙ የተጻፉ ነገሮች አልነበሩ። እርሱ ከጻፋቸው ብዙ ደብዳቤዎችን ግን እርሱ ይጽፋል። በጣም ቅዱስ ቬንሰንት በራሱ የተማረ ሰው ነው። ዩኒቨርሲቲ ግራጁዌት ያደረገ ሰው ነው። ለዚህ በኮሙኒኬሽን እጅግ ያምናል። ነገር ግን የራሳቸውን ታሪክ እንዲያስተዋውቁ አይፈልግም ነበር። ለዚህ ላዛርስ ማህበር በኢትዮጵያም ታሪኩ ብጻፍ በእውነቱ ሰው እንዴ ይሄም ነበር እንዴ ይላል። ብዙ ሰዎች ብዙ ነገራችንን አያውቁም። ነገር ግን በዚህ በአሁን ባለንበት ዓለም ኮሙኒኬሽን ወይም ደግሞ ሚዲያ እጅግ ጠቃሚ በመሆኑ መነጋገርና ለሌሎች በጎ ፈቃድ ላላቸው ሰዎች የዚህን ማህበር አገልግሎት ብናስተዋውቅ ሰዎች ከጎናችን ፍላጎታቸውን ተገንዝቦ ወይም ደግሞ ከኛ ጎን ሊቆሙ ይችላሉ በሚል ማስተዋወቅ እንደሚገባን እንገነዘባለን። አሁን ይህዚህን የ400ኛውን የማህበራችን መንፈሰ ልደት በኢትዮጵያም በቅርብ ጊዜ እናከብራለን። ወደ ታህሳስ ወር መጀመሪያ አካባቢ ላይ ለማክበር ተዘጋጅተናል። ለዚህ የሚሆን የተለያዩ ዝግጅቶችን እያዘጋጀን እንገኛለን። የዚህ ማህበር አካላት የሆኑት ኢትዮጵያ ውስጥ ማሉ ትልልቁ ማህበር የቅዱስ ቬንሰንት የካህናት ማህበረ ልዑካን አለ፣ የላዛርስ ማህበር ካህናት፣ የፍቅር ልጆች ማህበር ወይም ደግሞ የዶተርስ ኦፍ ቻሪቲ ሲስተሮች አሉ። ሌላ ደግሞ በሰሜን ኢትዮጵያ እንዲሁም አዲስ አበባ የሚገኙ ሲስተሮች አሉ። ሲስተርስ ኦፍ ጃን አንቲ ዴቱራቲ የሚባሉ አሉ። ብራዘርስ ኦፍ ቻሪቲ የሚባሉ ገፈርሳ ላይ አገልግሎት የሚሰጡ ወንድሞችም የዚህ ማህበር አካል ናቸው። እንዲሁም የቅዱስ ቬንሰንት ማህበር ሶሳይቲ ኦፍ ሴንት ቪንሰንት ዲ ፖል የሚባለው በዓለም ላይ ትልቅና ብዙ አባላትን ያለው ማህበር ነው። እሱ ይሄ ማህበር በኢትዮጵያም አለ። እንዲሁም በኢትዮጵያ የተመሰረተው ሌላ የዶተርስ ኦፍ መርሲ ኦፍ ሴንት ቪንሰንት የቅዱስ ቬንሰንት የምህረት ልጆች ተብሎ የሚጠሩ ማህበርም ተብሎ የሚጠራ የእህቶች ማህበርም አለ። በተለይ ነቀምት ሀገረ ስብከት ውስጥ የሚያገለግሉ እነዚህ ሆነን እንግዲህ ሌሎችንም ማህበራትን በመጋበዝ ማህበረ ልዑካን በቤተ ክርስቲያን ውስጥ ስለሚያደርጋቸው ስራዎችና የቅዱስ ቬንሰንት ልጆች ቤተሰብ የሆኑ ማህበራት ደግሞ በጋራ የሚያደርጉትን ስራ በተለይ በካቴድራል ለማክበር ዝግጅት እያደረግን እንገኛለን።
የተወደዳችሁ አድማጮቻችን፣ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የላዛሪስት ማህበር ጠቅላይ አለቃ ከሆኑት ከክቡር አባ መምህሩ መኮንን ጋር ያደረግነው ቆይታ በዚህ አላበቃም። አራተኛውን ክፍል በሚቀጥለው ዝግጅታችን የምናቀርብ መሆናችንን ከወዲሁ እንገልጻለን።
የተከበራችሁ አድማጮቻችን፣ ለዕለቱ ያልነው የዜናው ስርጭት እዚህ ላይ እናጠቃልላለን። በሚቀጥለው በቫቲካን ሬዲዮ የአማርኛ አገልግሎት እስከምንገናኝ ድረስ በደህና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቶር ኢየሱስ ክርስቶስ።